ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥር 15 2011 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናመሽታችኋል። አስተናጋጆቻችሁ እኔ ሰለሞን ክፍሌና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነኝ።
የቀድሞ የብአዴንና የኢህአዴግ ከፍተኛ አመራር አባላት አቶ በረከት ስምዖንና አቶ ታደሰ ካሳ በቁጥጥር ስር የዋሉት የህዝብ ሀብት በማባከን ተጠርጥረው ነው።
የማስተር ማይንዱን ባለቤቶች ናቸው ብለን የሀሳቡ ማመንጭ ናቸው ብለን ያሰብናቸው ሁለት ግለሰቦች አቶ በረከት ስምኦንና አቶ ታደሰ ካሳ በቁጥጥር ስር እንዲውሉ አድርገናል። ክስ እንድንመሰረት የሚያስችሉ በቂ ማስረጃዎች ናቸው።
ኮሚሽነር ዘጋለ ገበየሁ የአማራ ክልል የሥነ ምግባርና ጸረ ሙስና ኮሚሽነር ናቸው። ዘገባውን በአብይ ርዕስ ይዘናል። የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የቀድሞ የብአዴንና የኢህአዴግ ከፍተኛ አመራር አባላት አቶ በረከት ስምኦንና አቶ ታደሰ ካሳ በቁጥጥር ስር የዋሉት የህዝብ ሀብት በማባከን ተጠርጥረው ነው። አቶ ታደሰ ካሳ በጥረት ኮርፖሬት በዋና ሥራ አስፈጻሚነት፣ አቶ በረከት ስምኦን ደግሞ የጥረት ኮርፖሬት የቦርድ ሰብሳቢ ሆነው ለበርካታ ዓመታት ሰርተዋል። ሁለቱ የቀድሞ ከፍተኛ አመራሮች ዛሬ አዲስ አበባ በሚገኘው መኖሪያ ቤታቸው ነው የተያዙት። ይህንን ተከትሎ የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን ዛሬ ጋዜጣዊ መግለጫ ሰጥቷል። አቶ በረከትና አቶ ታደሰ ዛሬ ጠዋት ባህር ዳር ከተማ የገቡ ሲሆን በጊዜያዊ ማረፊያ ቤት ውስጥ እንደሚገኙ ኮሚሽነር ዘጋለ ገበየሁ ተናግረዋል። የተጠረጠሩበት ወንጀል የተፈጸመውም በክልሉ በመሆኑ ጉዳያቸው በክልሉ ፍርድ ቤት እንደሚታይ ኮሚሽነሩ ጨምረው አስረድተዋል። ባልደረባችን አስቴር ምስጋናው ከባህር ዳር የላከችው ዘገባ ደርሶናል። ዝርዝሩ ወደ ኋላ በአብይ ርዕስ ይቀርባል።
አቃቤ ሕግ በከባድ የሰብአዊ መብቶች ጥሰት በጠረጠራቸው ሰዎች ላይ ተጨማሪ የምርመራ ጊዜ እንዲሰጠው አመለከተ። የተጠርጣሪ ጠበቆች ጥያቄውን ተቃውመዋል። ፍርድ ቤቱ በጉዳዩ ላይ ትዕዛዝ ለመስጠት ለነገ ቀጥሯል። መለስካቸው አማሃ ተጨማሪ አለው።
አቃቤ ሕግ አቶ ጎሃ ጽባህን፣ አቶ አማኑኤል ኪሮስን፣ ደርበው ደመላሽን ጨምሮ በ14 የብሔራዊ መረጃና ደህንነት መስሪያ ቤት የቀድሞ ሠራተኞች ላይ የጀመረውን ምርመራ ለመቀጠል ተጨማሪ 14 ቀን ጊዜ እንዲሰጠው ለፌዴራሉ ከፍተኛ ፍርድ ቤት አመለከተ። አቃቢ ሕግ ለዚህ ማመልከቻው ምክንያት ናቸው ያላቸውን ቀሪ ሥራዎችም ዘርዝረዋል። እንደ አቃቢ ሕግ ከሆነ በአሁኑ ጊዜ በቀዳሚ ምርመራ አድራጊ ፍርድ ቤት ከ40 ያላነሱ ምስክሮቹ የምስክርነት ቃላቸውን እየሰጡ ይገኛሉ። የተጎጂዎችን የሕክምና ማስረጃዎች እያሰባሰበና የባለሙያ አስተያየት እያጠናቀረ እንደሆነ እንዲሁም ተጠርጣሪዎቹን ፎቶግራፍ ማስነሳት የሚቀሩ ሥራዎቹ እንደሆኑ አስረድተዋል። ለዚህም በእነዚህ ከባድ የሰብአዊ መብት ጥሰት ጠርጥሬያቸዋለሁ ባላቸው ሰዎች ላይ ምርመራውን ለመቀጠል የ14 ቀን ተጨማሪ ጊዜ እንዲሰጠው አመልክቷል። የተጠርጣሪ ጠበቆች በበኩላቸው ይህ የአቃቢ ሕግ ጥያቄ በቂ ምክንያት ያለው አይደለም ሲሉ ተከራክረዋል። ከዚህ በተጨማሪም አቃቢ ሕግ በዚህ ፍርድ ቤት የምርመራ መዝገብ ከፍቶ ሳለ በሌላ ፍርድ ቤት ምስክሮችን አሰማለሁ ማለቱም ሕጋዊ መሠረት የሌለው አሰራር ነው ብለዋል። ተጠርጣሪዎቹን ፎቶግራፍ ማስነሳት የተጨማሪ ምርመራ ጊዜ መጠየቂያ ምክንያት ሊሆን አይገባም፣ ምክንያቱም ተጠርጣሪዎቹ የመንግሥት መሥሪያ ቤት ሠራተኞች እንደመሆናቸው ፎቶግራፋቸው በየግል መዝገባቸው ሊገኝ ይችላል ሲሉ ተከራክረዋል። ደንበኞቻቸው የተጠረጠሩት አካል በማጉደል ወንጀል መሆኑን አስታውሰውም ይህ ወንጀል የዋስ መብት የሚያስከለክል ስላልሆነ ፍርድ ቤቱ የዋስ መብታቸውን ጠብቆላቸው ጉዳያቸውን በውጭ ሆነው እንዲከታተሉ ያደርግ ዘንድ ጠይቀዋል። ፍርድ ቤቱ የሥራ ሰዓቱ ማብቃቱን አስታውቆ በነገ ዕለት ቀሪውን ክርክር ሰምቶ ትዕዛዝ ለመስጠት ቀጠሮ ቆርጧል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ጠቅላይ ሚኒስትር አብይ አህመድ ዛሬ በዳቮስ ስዊዘርላንድ የዓለም ኢኮኖሚ ጉባኤ ላይ ባደረጉት ንግግር ባለፉት 9 ወራት መንግሥታቸው የወሰዳቸውን ፈጣን የፖለቲካና ኢኮኖሚ ማሻሻያዎች ዘርዝረዋል። በብዙ ሺዎች የሚቆጠሩ የፖለቲካ እስረኞችን ፈተው ተቃዋሚዎች ለዲሞክራሲ ግንባታ እንዲሰሩ መንግስታቸው እርምጃ መውሰዱንና ከህዝቡ ቁጥር ግማሽ የሚሆኑ ሴቶች በአስተዳደራቸው ውስጥ ከፍተኛ ስልጣን እንዲኖራቸው መደረጉን አስመረውበታል። ከ100 ሚሊዮን የኢትዮጵያ ህዝብ 60 ሚሊዮኑ ከ24 ዓመት በታች የሆኑ ወጣቶች መሆናቸውን ጠቅሰው ለተሻሉ ስራዎች ፈጠራና ለኢኮኖሚ እድገት የትምህርት ጥራትን ማጠናከር አማራጭ የለውም ብለዋል። ይህም የግል ንግዱን ማበረታታት እንደሚጠይቅ ገልጸው 4 እቅዶችን ይፋ አድርገዋል።
First, we'll make it easier for small and medium-sized enterprises to grow and flourish, since they are the engine room of our economy.
በቅድሚያ አነስተኛና መካከለኛ ንግዶች እንዲያድጉና እንዲያብቡ እናደርጋለን። 1/3 የብድር ተጠቃሚዎች የመበደር ችግር እንዳለባቸው ስለሚናገሩ ይህ እንዲሻሻል እናደርጋለን። አዲስ ንግድ ለሚከፍቱ ሁኔታዎች የተቀላጠፉ እንዲሆኑ ፖሊሲዎችን እናሻሽላለን። የሀገራችን ኢኮኖሚ እንዲያድግ የግል ይዞታዎችን ለዓለም አቀፍ መዋዕለ ንዋይ አፍሳሾች በራችንን ክፍት እናደርጋለን። በመጨረሻም ፈጣን የኢኮኖሚ እድገት ለማስመዝገብ የመንግስትና የግል ይዞታዎች ጎን ለጎን እንዲራመዱ እናደርጋለን።
ጠቅላይ ሚኒስትር አብይ አህመድ ሲያጠቃልሉም እነዚህ እርምጃዎች ዜጎቻችን በሰላም በጤንነትና በብልጽግና የመኖር ሙሉ አቅም እንዲኖራቸው ያደርጋሉ ብለዋል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ወደ አውሮፓ የሚደረግ ፍልሰትን አስመልክቶ በኢጣሊያና በፈረንሳይ መካከል የተፈጠረው ዲፕሎማሲያዊ አለመግባባት ወደፊት ለአውሮፓ ፓርላማ በሚካሄዱ ምርጫዎች ቀዳሚው የፖለቲካ አጀንዳ ሊሆን እንደሚችል ተገለጸ። የአፍሪካ ሀገሮችን የምታደህየው ፈረንሳይ ናት ሲሉ የኢጣሊያው ምክትል ጠቅላይ ሚኒስትር ሉዊጂ ዲማዮ በዚህ ሳምንት ከከሰሱ በኋላ ፓሪስ የኢጣሊያውን አምባሳደር ጠርታ አነጋግራለች። ዛሬም ከአፍሪካ የሚሰደዱ ሰዎች ካሉ በቅድሚያ ፈረንሳይ፣ ቀጥሎም ሌሎች የአውሮፓ ሀገሮች አህጉሪቱን በቅኝ ገዥነት ማስተዳደራቸውን አልጨረሱም ማለት ነው ሲሉ ዲማዮ ባለፈው እሁድ ለጋዜጠኞች ተናግረዋል። የአፍሪካ ሀገሮችን እያደኸዩ ያሉና አሁን ደግሞ ውጡልን እያሉ የሚያስቸግሩ እንደ ፈረንሳይ ያሉትን እነዚህን ሀገሮች በሙሉ የአውሮፓ ህብረት ሊቀጣቸው ይገባል ብለዋል። ለአፍሪካውያን መኖሪያ አፍሪካ እንጂ ሜዲተራኒያን ባህር አይደለም ያሉት ዲማዮ አክለውም ይህን ችግር መቅረፍ ከፈለግን ጉዳዩ በአውሮፓ ህብረት ውስጥ ብቻ ሳይሆን በተባበሩት መንግስታት ድርጅት ጭምር መታየት አለበት ብለዋል። የአውሮፓ ህብረት በቅርቡ ያወጣው አሃዝ እንደሚያመለክተው ከአፍሪካ ወደ አውሮፓ የሚጎርፉ አብዛኞቹ ስደተኞች ከቀድሞ የጣሊያን ቅኝ ተገዢዎች ከኤርትራና ከሶማሊያ እንዲሁም ወረራ ከፈጸመችባት ከኢትዮጵያ የወጡ ናቸው።
የቱርክ ፕሬዝዳንት ሬሲፕ ታይፕ ኤርዶጋን ከሩሲያው አቻቸው ከቭላዲሚር ፑቲን ጋር ለመነጋገር በአሁኑ ወቅት ሞስኮ ይገኛሉ። ጉብኝታቸው እየተካሄደ ያለው የቱርክ ኃይሎች በሶሪያ ኩርድ ሚሊሻዎች ላይ ከፍተኛ ወታደራዊ ዘመቻ ለመክፈት እየተዘጋጀች ባለችበት ወቅት ነው። እኛ ከ30 ዓመታት በላይ በዜጎቻችን ላይ ያነጣጠረ ጥቃት ከሚፈጸም አሸባሪ ቡድን ጋር እንዴት መዋጋት እንዳለብን ከማንም ምክር አንጠይቅም ወይም ፍቃድ አንሻም ሲሉ ኤርዶጋን ባለፈው ሳምንት በዕለታዊው ኮሜርሳት የሩሲያ ጋዜጣ ላይ አስተያየታቸውን አስፍረዋል። አንካራ YPG በመባል የሚታወቀውን የሶሪያ ኩርድ ሚሊሻና ቱርክ ግዛት ውስጥ የሚንቀሳቀሰውን PYD የሚል መጠሪያ የተሰጠውን የፖለቲካ ሸሪኩን አሸባሪ ድርጅቶች ናቸው ትላለች። ሞስኩና አንካራ በሶሪያው የእርስ በርስ ጦርነት ሁለት የተለያዩ ተቀናቃኝ ወገኖችን እንደሚረዱ ይታወቃል። ኤርዶጋንና ፑቲን በአውሮፓውያኑ ዓመት 2018 በተለይ ሶሪያን አስመልክቶ ያላቸውን ግንኙነት ለማጠናከር 7 ጊዜ ፊት ለፊት ተገናኝተው የተነጋገሩ ሲሆን 18 የቴሌፎን ጥሪዎችን ተለዋውጠዋል ተብሏል።
የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት በከፊል የተዘጉ የመንግስት መስሪያ ቤቶችን ለማስከፈት ሪፐብሊካንና ዲሞክራቲክ ፓርቲዎቹ በተናጠል ባቀረቧቸው ሐሳቦች ላይ ነገ ድምጽ ይሰጣል ተብሎ እየተጠበቀ ነው። የሰዓቱ ዜና በዚያው አበቃ። ከቀሪ ዝግጅቶች ጋር እስከ ምሽቱ 4 ሰዓት ቆዩ።
ሜሪክ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥር 15 2011 ዓ.ም ምሽት ፕሮግራም ነው።
በእናቶ በረከት ስምዖን መያዝና መታሰር ላይ ትንታኔ ይዘናል።
ማይመስላቸው ሊነኩም ይችሉ ማይመስላቸው ሰዎች ወይንም አካላት ሁኔታዎች ሲቀያየሩ በተለይ አሁን በዚህ ሀገር በሚናየው በጣም ፈጣን ተለዋዋጭ የፖለቲካ ሁኔታ ውስጥ ነገሮች ሊቀየሩ እንደሚችሉ ሊጠየቁ እንደሚችሉ ያንን ነው የሚገልጸው፣ ያንን ነው የሚያሳየው።
ዶክተር ሰለሞን መብሬ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ እና የዓለም አቀፍ ግንኙነት ትምህርት ክፍል መምህር ናቸው። ከአብይ ርዕስ ይከተላሉ።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
አቶ በረከት ስምኦንና አቶ ታደሰ ካሳ ዛሬ በቁጥጥር ስር ውለዋል። ሁለቱ የቀድሞ የብአዴንና የኢህአዴግ ከፍተኛ አመራሮች በቁጥጥር ስር የዋሉት በጥረት ኮርፖሬት ፈጽመዋል ተብለው በተጠረጠሩበት የሀብት ብክነት ወንጀል ነው። አቶ ታደሰ ካሳ በጥረት ኮርፖሬት በዋና ስራ አስፈጻሚነት፣ አቶ በረከት ስምኦን ደግሞ የጥረት ኮርፖሬት የቦርድ ሰብሳቢ ሆነው ለበርካታ ዓመታት ሰርተዋል። ሁለቱ የቀድሞ ከፍተኛ አመራሮች ዛሬ አዲስ አበባ በሚገኘው መኖሪያ ቤታቸው ነው የተያዙት። ይህንን ተከትሎ የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን ዛሬ ጋዜጣዊ መግለጫ ሰጥቷል። አቶ በረከትና አቶ ታደሰ ዛሬ ጠዋት ባህር ዳር ከተማ የገቡ ሲሆን በጊዜያዊ ማረፊያ ቤት ውስጥ እንደሚገኙ ኮሚሽነር ዝጋለ ገበየው ተናግረዋል። አስቴር ምስጋናው ተከታዩን ዘግባለች።
አቶ በረከት ስምኦን በቦርድ ሰብሳቢነት፣ አቶ ታደሰ ካሳ ደግሞ በስራ አስፈጻሚነት የጥረት ኮርፖሬሽንን ለበርካታ ዓመታት መርተውታል። በዚህ ወቅት ታዲያ ህገወጥ ግዢ እንዲፈጸም፣ ከህግ ውጪ አክሲዮኖች እንዲገዙ በቦርዱ ከፍተኛ አመራሮች ተወስኗል። ለዚህ ህገወጥ ስራ ደግሞ በግንባር ቀደምትነት የተሳተፉት የቦርድ ሰብሳቢው አቶ በረከት ስምኦንና አቶ ታደሰ ካሳ ናቸው ይላሉ የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽነር አቶ ዝጋለ ገበየው ዛሬ ረፋዱ ላይ በሰጡት ጋዜጣዊ መግለጫ።
መጀመሪያ አካባቢ የአምስት ካምፓኒዎች የኦዲት ሪፖርት አጠቃለው ሰጥተውናል። ሁለት ካምፓኒዎች አሁንም ገና በምርመራ ላይ ናቸው፣ በተለይ ዳሽን እና ዲቨንቱስ የሚባሉት። ዞሮ ዞሮ በእነዚህ የኦዲት ስራው ተጠናቆ በመጡልን የአምስት ካምፓኒዎች ላይ ተመስርተን ምርምረን ስንደርስ በርካታ ችግሮች፣ አሰራርን ያልተከተሉ ችግሮች እንዳሉ ነው ሰነዱ የሚያስረዳው። እና ይኸውም ወደ አንድ አክሲዮን ግዢ ሲገባ የአዋጭነት ጥናት ሳይካሄድ ግዢ እንደሚፈጸም፣ ይህም ኋላ ጥረት በገባባቸው ካምፓኒዎች ሁሉ አትራፊ ሳይሆን ገንዘቡን እያጣ ለብዙ ብክነት የተደረገበት ሁኔታ እንዳለ ነው ጥናቶች የሚያሳዩት። ተጠንቶ ከቀረበው ግምት በላይ የአክሲዮን ግዢ በመፈጸም ሌላውን ወገን የሚጠቅም ጥረትን ደግሞ ጉዳት ላይ የሚጥል አይነት ክፍያዎችም ያሉበት ሆኖ ነው ያገኘነው። ከዚህ ላፓልማ በሚባለው ካምፓኒ ብቻ ከ22 ሚሊዮን ብር በላይ ጥረት ወጪ አውጥቶ እስካሁን ግን ምንም እንቅስቃሴ የለም። እና ይሄ ግለሰቦቹ መጀመሪያ መሰረት የሚሉት ግለሰቦች ትርፋቸውን 4 ሚሊዮን ይዘው ወጥተዋል። ቀሪውን ዕዳ ግን ጥረት የተሸከመበት ሁኔታ እንዳለ ያሳያል። እና ግለሰቦች ሳራቸውን ጥረት ላይ እያወራረዱ የሚሄዱበት ሁኔታ ነው ሲሰራ የቆየ የሚያሳየው መረጃ ውስጥ ነው።
ሁለቱ ከፍተኛ አመራሮች ባለፈው ነሐሴ ወር ነበር ከብአዴን ማዕከላዊ ኮሚቴ አባልነታቸው እንዲታገዱ የተደረገው። ከዚያ በኋላ ጉዳያቸው በጸረ ሙስና ኮሚሽን ምርመራ ሲደረግበት እንደቆየ የተናገሩት ኮሚሽነሩ ተጠርጣሪዎቹ የወንጀሉ ዋና ፈጻሚ መሆናቸውን የሚያሳይ ማስረጃ በመኖሩ በቁጥጥር ስር እንዲውሉ ተደርጓል። ተጠርጣሪዎቹ ዛሬ ባህር ዳር ከተማ የገቡ ሲሆን የክስ ሂደቱ በክልሉ የሚካሄድ ይሆናል ብለዋል።
ጥር 2 ቀን ነው ኦዲቱ ከኮርፖሬሽኑ ተጠቃሎ ወደኛ የደረሰው። እንደ ኮሚሽን ግን ጎን ለጎን ሌሎችን ማስረጃዎች እንግዲህ በዚህ አሰራር ውስጥ ለጊዜው የማስተር ማይንዱን ባለቤቶች ናቸው ብለን የሀሳቡ ማመንጭ ናቸው ብለን ያሰብናቸው ሁለት ግለሰቦች አቶ በረከት ስምኦንና አቶ ታደሰ ካሳ በቁጥጥር ስር እንዲውሉ አድርገናል። ክስ እንድመሰረት የሚያስችሉ በቂ ማስረጃዎች ናቸው። የሚዳኙት በዚህው ክልል ነው። አሁን ተያዙ ያልናቸው ሰዎች በክልላችን የማረፊያ ቦታ ነው ያሉት። አዲስ አበባ አይደለም ያሉት፣ አዲስ አበባ ተያዙ እንጂ እዚህው ነው የሚዳኙት።
ይበንዲህ እንዳለ በኢሃዲግም ሆነ በቀድሞ በአዲን ቁልፍ የስልጣን ቦታ የነበራቸው ሁለቱ ከፍተኛ አመራሮች በተለይ በአማራ ክልል በኢኮኖሚያዊና ፖለቲካዊ ጉዳዮች ተላላቅ ውሳኔዎችን ያሳልፉ እንደነበርና በዚህም የአማራ ሕዝብ አይወክሉንም በማለት ከስልጣን ዘመናቸው ጀምሮ ይቃወማቸው እንደነበር በባህር ዳር ዩኒቨርሲቲ የሕግ ምሁር የሆኑት አቶ ተገኘ ዘርጋው ይናገራሉ።
እነዚህ ሰዎች የአማራን ህዝብ ጥቅም የሚያስከብሩ አይደሉም። በሚያራምዷቸው አቋሞች፣ በሚናገሯቸው ንግግሮች ለሌላ ህዝብ ጥብቅና የቆሙ ናቸው። ለሌላ ድርጅት ድጋፍና ጥበቃ የሚያደርጉ ነበሩ። ስለዚህ ይሄንን ክልል በተልኮ ሲያስተዳድሩ የነበሩ ናቸው የሚሉ ሰፊ የሆኑ ቅሬታዎች አቤቱታዎች ይቀርባሉ እና ለዛም የሚያሳየው ይሄ ህዝብ ይዟቸው በወጣ ትልልቅ ጉዳዮች እንኳን እነዚህ ሰዎች የነበራቸው አቋም ከህዝቡ ስለነቦና የራቀ ነው። እዚህ ክልል ላይ ለተፈጸሙ ኢሰባዊ ድርጊቶች፣ የህዝብ ሀብትና ንብረት ዘረፋዎች ባንድም በሌላ መልኩ ተጠያቂ ናቸው። ለምን? ውሳኔዎችን ሲወስኑ የነበሩ ሰዎች ስለሆኑ ማለት ነው። አሁን ባለው የሀገሪቱ አወቃቀር እኛን መወከል የሚችሉ ሰዎች አይደሉም ብሎ ባሉበት ዘመን እንኳን የአማራ ክልል የከተሞች መድረክ በዛ ዘመን እንኳን ስልጣን ላይ ያሉ ይሄንን ከፍተኛ ተቃውሞ ሲያቀርብ ነበር ህዝቡ። የህግ የበላይነት ትልቁ መሰሶን ተጠያቂነት ነው። ስለዚህ በህግ ፊት መጠየቃቸው በእውነት አዴፓን በጣም የሚያስመሰግነው ነው። ይሄንን ጅምርም አጠናክሮ መቀጠል አለበት።
የወንጀሉ ቁልፍ ፈጻሚ ናቸው የተባሉት ሁለቱ ከፍተኛ አመራሮች ይያዙ እንጂ ተባባሪ የነበሩ ቀሪ አመራሮችንም በቀጣይ መረጃዎችን በማጣራት በቁጥጥር ስር እንደሚውሉ ኮሚሽነር ዝጋለ ገበየው አክለው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን አመሰግናለሁ ለዘገባው። ይህንን የአቶ በረከት ስምኦንን በቁጥጥር ስር መዋል አስመልክቶ ተጨማሪ ዘገባ አለን። እስካሁን በመንግስት ከተወሰዱ የህግ የበላይነትን ለማረጋገጥ ከሚደረጉ ጥረቶች ከፍተኛ መሆኑን የፖለቲካ ምሁራንና የፓርቲ መሪዎች ተናግረዋል። አቶ በረከት በሙስና እና በሰብአዊ መብቶች ጥሰቶች ተጠርጥረው እስካሁን በቁጥጥር ስር ከዋሉ ሰዎች ከፍ ያለ ስልጣን የነበራቸው ናቸው ብለዋል። እነዚህ አስተያየት ሰጪዎች የህግ የበላይነትን ለማስከበር እየተወሰዱ ያሉ እርምጃዎች ግን ወጥነት ሊኖራቸው ይገባል ሲሉ አሳስበዋል። እስክንድር ፍሬው ተጨማሪ አለው።
ምርጫ 97 ያጎላቸው የኢሃድግ የፊት ሰው ምልክት አድርገው ያሳያቸው አንጋፋ ፖለቲከኛ ናቸው በረከት ስምኦን። ከቀድሞው ጠቅላይ ሚኒስትር መለስ ዜናዊ ጋር የነበራቸው የቅርብ ግንኙነት የመወሰን ስልጣናቸው ቁንጮ ባለ ስልጣን ሲያስብላቸው ቆይቷል። እና ምርሳቸው በቁርጥር ስር መዋል እንድምታው ብዙ ትርጉሙም የጎላ ነው። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ዶክተር ሰለሞን መብሪ ይህንኑ ነው የሚያብራሩት።
በአንድ ወቅት በአንድ ዘመን በምንም መልኩ ሊነኩ የማይመስላቸው ሰዎች ወይንም አካላት ሁኔታዎች ሲቀያየሩ፣ በተለይ አሁን በዚህ ሀገር በሚናየው በጣም ፈጣን ተለዋዋጭ የፖለቲካ ሁኔታ ውስጥ ነገሮች ሊቀየሩ እንደሚችሉ፣ ሊጠየቁ እንደሚችሉ ያንን ነው የሚገልጸው፣ ያንን ነው የሚያሳየው። በአንድ ወቅት ከትንሹ እስከ ትልቁ ውስጥ የሚገቡ ምናልባትም በተግባር በሚያደርጓቸው ነገሮች ብቻ ሳይሆን በሚናገሯቸው በህዝብ መድረክ ሰፋፊ መድረኮች በስብሰባዎች ላይ የሚናገሯቸው አስተሳሰባቸው ጥያቄዎች እንኳን መልስ ሲሰጡ ማህበረሰቡ የሚያነሳቸው ሰፋፊ ጥያቄዎች ምንም እንዳልሆነ የሚመስላቸው ሰዎችም ሊጠየቁ እንደሚችሉ ያሳያል። እንግዲህ ትልቁ ቁም ነገር እንዲህ ነው። የዛሬ ባለስልጣናት ፖለቲከኞችም ጭምር ከእንደዚህ አይነት ሁኔታዎች ምን ሊማሩ እንደሚችሉ መቻላቸውን አለመቻላቸው ነው የበለጠ ትርጉም የሚኖረው የትናንቶቹም ይሁኑ የዛሬዎቹ።
በተለይ ዶክተር ሰለሞን የፓርቲዎች ሚና አልጎላም ወይ? ለምሳሌ በሰብአዊ መብት ጥሰትም በሙስናም ሰዎች በቁጥጥር ስር እንዲውሉ ተጠርጣሪዎች በቁጥጥር ስር እንዲውሉ ከመተባበር አንጻር የፓርቲዎች ሚና ለምሳሌ አቶ በረከት ስምኦንም ሆነ አቶ ታደሰ ካሳ በቁጥጥር ስር የዋሉት የአማራ ክልል መንግስት በመተባበሩ ነው ወይም ከዛ በመጣ ተነሳሽነት ነው? ነገር ግን ለምሳሌ በዛ ከዛ በተቃራኒ ደግሞ የፌደራል መንግስቱ እፈልጋቸዋለሁ በሚል በአደባባይ ስማቸውን የተከሳቸው የእስር ማዘዣ የሚያወጣባቸው የቀድሞውን የብሔራዊ መረጃና ደህንነት ዳይሬክተር አቶ ጌታቸው አሰፋን ጨምሮ እንደዚህ አይነት ሰዎች ለምሳሌ የትግራይ ክልል እስካሁን እንዲያዙ ለማድረግ እየተባበረ አለመሆኑ ነው እየተገለጸ ያለው። ፌደራል መንግስቱም እየተነጋገርኩ ነው የሚል መግለጫ ነው የሰጠው ጠቅላይ አቃቤ ህግ በይፋ የተናገረው። ይሄን እንዴት ያውታል? የፓርቲዎች ሚና ያራቱ የኢህአዴግ አባል ድርጅቶች ሚና አልጎላም በጣም ሰዎች ተጠያቂ እንዲሆኑ በማድረግ ወይም ባለማድረግ ላይ?
አዎ ይሄ ተገቢ ጥያቄ መስለኛል። እንግዲህ ምንድነው ይሄ እንዲህ አይነት አሰራር አሁንም የወጥነት የድርጅቶችም ይሁን የመንግስት አሰራር የወጥነት ጥያቄን የሚያስነሳ ጉዳይ ነው። ፖለቲካው በተለይ በኢህአዴግ ዘመን ተቋማዊ ፖለቲካ አልነበረም። ሁለተኛ ደግሞ መንግስት በመንለው ጽንሳሳብና የፖለቲካ ድርጅቶች በተለይ ደግሞ ፖለቲካ ድርጅቱ የመንግስት ስልጣን ላይ ያለ የፖለቲካ ድርጅት ሲሆን በሁለቱ መካከል ልዩነት ማየት አስቸጋሪ ሆኖ ነው የቆየው። እንግዲህ ያ ባህል በተወሰነ መልኩም ቢሆን ዛሬም ያ አሰራር አካሄድ የመኖሩ ነገር ድርጅቱ ሲፈቅድ ግለሰቦች የሚጠየቁበት ወይንም ድርጅት ሳይፈልጉ ሲቀር እንደመሸሸጋ ድርጅቱን የሚጠቀሙበት አይነት ሁኔታ የሚመስል ነገር መኖሩን ነው ጥያቄው የሚያመለክተው። ወጥነት ቢኖረው ሌላ እንግዲህ ለምሳሌ አሁን ተጠርጥሮ ተይዟል የተባሉ የቀድሞ ባለስልጣናት እዚህ ክልላዊ መንግስት በኩል ነው ተባለ፣ እንድምታዎች አሉት። በሌላ በኩል ደግሞ የተፈለጉት እስካሁን አልተገኙም እየተነጋገርን ነው የተባለው ነገር እሱም የራሱ እንድምታ ያለው ነው። እንግዲህ ምንድነው በአንድ በኩል የቀድሞ የኢህአዴግ አሰራር አሁን እየሆኑ ባሉት ነገሮች ላይ የራሱ አስተዋጽኦ ያለው እንግዲህ የተባለ ያለውም የለውጥ ሂደት ነው ያለው። ከዛ አንፃር በፊት የነበሩ ልማዶች አሰራሮች አሬም እንደሚኖሩ ትልቁ ነገር ግን
ከማተም እየፈጠሩ እንደሆነ
ሊባል ይችላል። ግን ከዛ በላይ ዋናው ነገር ምንድነው ዛሬ በፍለፊት ወይንም በግንባር ቀደም የሥርዓቱን ያገሩን ለውጥ ያራመደ ያለው አካል የግልጽነት ተቋማዊ በሆነ ህግን በተከተለ እና ትናንቶቹም ይሁን ለዛሬ በተለይ ደግሞ ለወደፊት ትውልድ መልካም ስራ ሰርቶ ለማለፍ ነገሮች ሊደረጉ በሚገባ መንገድ ህግን በተከተለ መንገድ የመደረጋቸው ነገር ነው ትልቁ ቁም ነገር የሚሆነው።
የኢትዮጵያ ፌደራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበርና በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ዶክተር መረራ ጉዲናም ሐሳባቸውን አካፍለዋል።
በተለይ በተቃዋሚዎችና በመንግስት መካከል በነበሩት ውጥረቶች፣ ክርክሮች፣ ውይይቶች፣ መጠላለፎች በየትኛው ሚዛን አቶ በረከት በተለይ ምርጫ 97 ጊዜ አካባቢ ጀምሮ በዛ መሃል የነበረ ሰው ነው። ቢአደን የሚባለው ከፈጠሩ ሰዎች እና በረከት መታሰራቸው በየትኛው ሚዛን እየተወሰዱ ያሉት እርምጃዎች ወደፊት እየገፉ ለመሆናቸው ምልክት የሚያሳይ በተለይ ኢህአዴግ ፈጠራ ውስጥ ሚና ከነበራቸው ለአቶ መለስ በጣም ቅርበት ነበራቸው ከመባሉት ትላልቅ ባለስልጣኖች የአብዮታዊ ዲሞክራሲ አቀንቃኞች ተንታኞች ከመባሉት ውስጥ በመጀመሪያ ረድፍ ከሚሰለፉት ሰዎች አንዱ አቶ በረከት ነው። በተለይ ቅርብ ጊዜ ትንሣኤ ዘኢትዮጵያ ብሎ በጻፈው መጽሐፍ ላይ የተወሰኑ ትዝብቶች ነበሩ። የኢህአዴግ አደሎክ የፖለቲካ እምነት ከሚተነትኑ መስመር ከሚቀይሱ ሰዎች አንዱ ነው። እንግዲህ ወደ ኋላ መገለልና አንዳንድ ነገሮች ይመጡ እና በረከት ላይ እርምጃ መወሰዱ ያለምንም ጥያቄ አንድ እርምጃ ወደፊት የመሄዱ ሁኔታ ኢህአዴግ ራሱን የመለወጥ ትልቅ እርምጃ ነው ሊባል የሚችል ነው።
አቶ በረከትና አቶ ታደሰ ካሳ የተያዙት ከአዲስ አበባ ነው። በቁጥጥር ስር የዋሉት ግን አሁን ባህር ዳር ውስጥ ነው። እንግዲህ የአማራ ክልል በሰጠው መግለጫ እንዳስታወቀው በአገር አቀፍ ደረጃ ትልቅ ስልጣን የነበራቸው ሰው ናቸው አቶ በረከት። ነገር ግን ከዚህ በፊትም ከማዕከላዊ ኮሚቴ አባልነት ያገዳቸው የአማራ ዲሞክራሲያዊ ፓርቲ ነው። በህግ ሊጠየቁ እንደሚችሉም ጭምር ገልጾ ነበር ያኔም ሲያገዳቸው። አሁን ደግሞ ይህንን እርምጃም የተወሰደው ከፌዴራል መንግስት ጋር በመተባበር በሚል ነው እና ይህንን እንዴት አዩት? በትልቅ ደረጃ በሀገር በፌዴራል ደረጃ ስልጣን የነበራቸው ሰው ናቸው። ነገር ግን የአማራ ክልል ነው እንግዲህ መግለጫውንም የሰጠው። አሁንም የሚገኙትም ባህር ዳር ነው ተብሏል በማረፊያ። እንዴት አዩት?
እኔ እንኳን የአንድ አክል ብዙ ችግር አለ። ምክንያቱም አንድም ሁለቱም የፍትህ ስርዓቶች የአንድ ሀገር ፍትህ ስርዓቶች ናቸው። አቶ በረከት በአማራ ክልል ላይ ከ20 ዓመታት በላይ የፈላጭ ቆራጭነት ስልጣን የነበራቸው ሰው ናቸው። በዛን ጊዜ እዛ ሰሩ በሚሉት ወንጀል ፌደራል መንግስትን ጠይቆ ወንጀል በሰራበት አካባቢ ይታይ ማለት ብዙ አጣት ያለው አይመስልም። ግን እዛም ቢሆን ሰብአዊ መብቱ በተከበረበት መንገድ ትናንት ስልጣን በነበረበት ጊዜ ያንን እንደገና እናርማለን በሚል ከህግ ውጪ የወጣ ነገር እንዳይሰራበት አስፈላጊ ነው እንጂ ሁለቱም የኢትዮጵያ ፍትህ ስርዓቶች ናቸው። የዛ አካባቢ ከፍተኛ ባለስልጣን ነው ፈረንዳውን ፈላጭ ቆራጭ ሆኖ ለረጅም የፌደራል መንግስት አባል ሆነው ያንን ህዝብ ወክሎ ያንን አካባቢ ወክሎ ነው። ስለዚህ ያ አካባቢ ወንጀል እዚህ ቦታ ተሰርቷል፣ ይሄ ወንጀል በሰራበት ቦታ ለፍትህ ስርዓት ያቀርባለሁ ብሎ መውሰድ ያና ክሊንትን አይመስለኝም። አብዲኔ ለምሳሌ ከኦጋዴን አካባቢ ከሶማሊያ ክልል ተወስዶ በፌደራል አስሮታል። አንዱ ለሌላው ለምን ይሰጣለው አልሰጥም የሚለው ብዙ ክርክር የሚያስነሳ አይመስለኝም። ምክንያቱም በአንድ ሀገር የፍትህ ስርዓት ውስጥ የሚደረጉ ስራዎች ይመስሉኛል።
የቀድሞው ከፍተኛ የኢሃድግና የመንግስት ባለስልጣን አቶ በረከት ስምኦን በቁጥጥር ስር ያሉት ከሌላው የቀድሞ ባለስልጣን አቶ ታደሰ ካሳ ወይም ታደሰ ጥንቅሹ ጋር ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። የትንታኔው መጽሔት ይቀጥላል።
የጣሊያኑ ምክትል ጠቅላይ ሚኒስትር ሉዊጂ ዲማዮ የአፍሪካ ሀገሮችን እንዲቆረቁዙ አድርጋለች ሲሉ ፈረንሳይን የወነጀሉበት አስተያየት በሁለቱ አውሮፓውያን ተጎራባቾች መካከል ስንጥቅ መፍጠሩ ተዘግቧል። የሰጣ ገባው መንስኤም በቅርቡ በመቶች የሚቆጠሩ አፍሪካውያን ስደተኞች ከሜዲትራኒያኑ የሊቢያ ባህር ሰጥመው ላለቁበት ድንገት ምክንያት የሆነው አፍሪካውያን ስደተኞች ወደ አውሮፓ የሚያደርጉት አደገኛ የፍልሰት ጉዞ ነው። ሄንሪ ሪጅዌል ከለንደን ለአሜሪካ ድምፅ ባጠናቀረው ዘገባ እንዳመለከተው ንትርኩ የፊታችን ግንቦት ከሚካሄደው የአውሮፓውያኑ ምርጫ አስቀድሞ በአህጉሪቱ አገሮች መካከል እንደሚቀሰቀስ የሚታመነው ብርቱ መከፋፈል ማሳያ ነው። ለዝርዝሩ አሉላ ከበደ።
ቀድሞውኑ ክፉኛ መቀዛቀዝ ይታይበት የነበረው የፓሪስና የሮም ግንኙነት አሁን ከለየለት የዲፕሎማሲ በረዶ ውስጥ ተዘፍቋል። ባለፈው እሁድ የጣሊያኑ ምክትል ጠቅላይ ሚኒስትር ሉዊጂ ዲማዮ የሰጡትን አስተያየት እንዲያብራሩ ፈረንሳይ የጣሊያኑን አምባሳደር ጠርታ አነጋግራለች።
Se oggi noi abbiamo
If today we still have people leaving Africa it's due to several European
ዛሬም አፍሪካን ጥለው የሚሰደዱ ሰዎች ካሉ በበርካታ የአፍሪካ አገሮች ሳቢያ ነው። የመጀመሪያዋም አፍሪካን ቅኝ መግዛቷን ያላቆመችው ፈረንሳይ ነች።
በፈረንሳይኛ ሲያሜው ፍራንክ ሲኤፍአ ወይም ባጭሩ ፍራንክ በመባል የሚታወቀው የፈረንሳይ የቅኝ ግዛት ዘመን የገንዘብ ኖትና ሳንቲም የሚገበያዩበትን 8 የምዕራብ አፍሪካ ሀገሮችና 6 የመካከለኛው አፍሪካ ሀገሮች እንዲቆረቁዙ በማድረግ ወደ አውሮፓ እንዲፈልሱ ምክንያት ሆናለች ሲሉ ነው ዲማዮ ፈረንሳይን ወነጀሉት።
The actual benefits of the CFA franc are disputed by economists. However, Dimayo's
እርግጥ ፍራንክ ቀጥተኛ ወይም ተጨባጭ ፋይዳ ከመጣኔ ሀብት ባለሙያዎች ዘንድ የሚያከራክር ጉዳይ ነው። ይሁን እንጂ የዲማዮ ትችት ተጨባጭነት የለውም። ለዚህም ሁለት ናቸው ምክንያቶቹ። የመጀመሪያው የቅርብ ጊዜው አሃዛዊ መረጃዎች የሚያመላክቱት ወደ አውሮፓ የሚፈርሱ ስደተኞች በፈረንሳዩ ፍራንክ ከሚገበያዩት አገሮች አይደሉም። ሁለተኛው ምክንያት ደግሞ በየትኛውም አገሮች ቆርቁዘው ባሉበት ፍልሰት ይቀንሳል።
ሉዊጂ ስካዘር ናቸው የአውሮፓውያን የተሐድሶ ማዕከል ባለሙያ ይህን ያሉት። የሁለቱ አገሮች ሰጣ ገባ በቅርቡ በመቶዎች የሚቆጠሩ አፍሪካውያን ስደተኞች ከሊቢያ ባህር ሰጥሞ ያለቁበትን አደጋ የተከተለ ነው። አደጋው ከዚህ ቀደም ጣሊያን ፍልሰትን ያበረታታሉ ስትል ከሜዲትራኒያን ባህር የሚሰጥሙ ሰዎችን ለመታደግ የሚደረጉ የረድኤት ዘመቻዎች እንዲያቆሙ የወሰደችውን ውሳኔና የአውሮፓ ህብረት የስደተኛ ተቀባይ አገሮችን ኮታ ድልድል ያልተሳካ ጥረት ዳግም አነጋጋሪ አድርጎታል። የፈረንሳዩ ጠቅላይ ሚኒስትር ኢማኑኤል ማክሮን አወዛጋቢውን የጣሊያኑን ምክትል ጠቅላይ ሚኒስትር ዲሚዮን ንግግር አስመልክቶ ቀጥታ አስተያየት አልሰጡም። ይሁን እንጂ ትላንት ማክሰኞ በድንበር ከተማይቱ አቼን በተከናወነ ስነ ስርዓት በፈረንሳይና በጀርመን መካከል የተፈረመውን ስምምነት የአውሮፓ ህብረትን ጥረት ለማጠናከር ተጠቅመውበታል።
The Eurosceptics, nationalists,
የህብረቱን ፋይዳ በጥርጣሬ የሚመለከቱና ግለኝነት የሚያቀነቀኑ ብሔርተኞች የአውሮፓ ህዝብ ከሚሰማው ስጋት ለማትረፍ ይጠቀሙበታል። ለዚህም ለስጋትህ መልሱ ብሔርተኝነት ነው ይሉታል።
ንትርኩ የፊታችን ግንቦት ከሚካሄደው የአውሮፓውያኑ ምርጫ አስቀድሞ እንደ ጣሊያኑ ፋይፍ ስታርና ላሊጋ የመሳሰሉ ህዝበኝነትን አቀንቃኝ አጥባቂ ወገኖች ካፍቃሬ ህብረት ኃይሎች የሚገጥሙት ፍልሚያ አመላካች ተደርጎም ተወስዷል። የሰጥ አገባው ማዕከልም ፍልሰት እንደሚሆን ተጠብቋል።
ዝግጅታችን ይቀጥላል። የህይወት ታሪክ ቀጣዩ ዝግጅት ነው።
የዛሬ 52 ዓመት አንድ የ24 ዓመት ወጣት ከኢትዮጵያ ወጥቶ አሜሪካ ገባ። የጆርጂያ ግዛት ዋና ከተማ አትላንታ ደረሰና ኑሮውን ሊያጸና መሰረት ማኖር ጀመረ። በአትላንታ ከተማም የመጀመሪያው ኢትዮጵያዊ ፍልሰተኛ ሆነ። የዚህን ወጣት መጪ ዘመናት ከታህሳስ 1936 ዓመተ ምህረት እስከ ታህሳስ 30 2011 ዓመተ ምህረት ያሳለፈውን ወደዚህች ምድር ታህሳስ ሲገባ አብሮ ገብቶ ታህሳስ ሲወጣም አብሮ የወጣውን የአቶ ሰሎሞን በቀለን ሕይወት ከቤተሰብ ከጓደኞች ከሚያውቋቸው ጋር ተነጋግሬ ያወቅኩትን በመጠኑ ቀንጨባ አድርጌ አጫውታችኋለሁ። ከልጅነት እስከ ዕውቀት እጅግ በርካታና አንዳንዱ ማስደናቂ በሆነ ታሪክ የታጨቀውን የአቶ ሰለሞን በቀለን ሕይወት በመልአት ለመተረክ ምናልባት እርሳቸው በዚህች ምድር ላይ በሕይወት የቆዩበትን ያህል ዕድሜ ሊጠይቀኝ ስለሚችል እናንተም አትጠብቁ፣ እኔም አልሞክረውም። ሳይነገር ለቀረው ሁሉ ግን ይቅርታ ጠይቃለሁ።
ሰለሞን ዘጠነኛ ልጅ ነው። በአስተዳደጋችን መቼም በክረምት በክረምት በተለይ ትምህርት ቤት ሲዘጋ የአያት ቤት እንደምታውቀው ይናፍቃል እና የእህቶቻችን ልጆች ይመጣሉ። በርከት ብለን ነው ያደግ ነው። እንግዲህ ንፎ ይቀቀላል፣ ማታ ማታ በቆሎ ይጠበሳል። እሱን እየተሻማን ነው ያደግ ነው። ክረምት ስለሆነ ውጭ እንደ ልብ መጫወት አይቻልም፣ ግቢ ውስጥ ቤት ውስጥ ነው። ያኔ የነበረው ጨዋታ እንግዲህ ጢብ ጢብ የሚባል ቅጠል አስሮ አንድ እግር እንደው ጢብ እሱ ነበር፣ የብይ ነበር፣ ካርታ፣ እነኝ ነገሮች እየተጫወትን ነው እንግዲህ ያደግ ነው። እና ሰለሞን ከሌሎች የተለየ ባህሪ የለው ግን ምንድነው ከሁሉ ጋር የሚግባባ ልጅ ነበረ። እንደ የከረረ ጸብ ፎርሻሃል ፎርሸሻል በሚል እንኳን አንዳንድ ጸብ ሲኖር የሰለሞን ጸብ አላስታውሰውም። በእውነት ለመናገር የእሱ እኩዮች እንግዲህ ዘውዴና ስራት የሚባሉ የሄቶች ልጆች አሉ። እኔን እንዳልኩት በአራት ዓመት ነው የሚበልጠኝ። በዛ መልክ ነው ስንተኛ ምን ብር ልብስ እየተጋፈፍን በዚህ መልኩ ነው። ሰለሞን እንደው ጥፋት አጥፍቶ የተቀጣበት ቀን አላስታውስም። ድሮ እንግዲህ በኛ ጊዜ ጥፋት ሲጠፋ አንድም ልምጭ አለ፣ ትንሽ ቀለል ካለ ደግሞ ኩርኩም ነው። የከረረ ኩርኩም የቀመሰበትን ልምጭ የሚቀመሰበትን ቀን አላስታውስም።
አጥፍቷል ተብሎ ይቀጣ የተባለ ጊዜ ታዲያ ብይኑም የመንግስት ፍርዱም የቅጣቶች ጣሪያ ሆነ። የዛሬ 10 ዓመት አካባቢ ነበር ያ የሆነው።
ህግን አክባሪ ሰው ናቸው። ነገር ግን የኢህአዴግ አስተዳደር እንደ ኃጢአተኛ ቆጥሮ የሞት ፍርድ ባልተገኙበት የሞት ፍርድ ተፈርዶባቸው እሱም ሳይነሳላቸው በተፈላጊነት እያሉ ነው ከዚህ ዓለም በሞት የተለዩን።
ለመሆኑ ሰሎሞን በቀለ ያንን ያህል የሁከትና የአመጽ ሰው ነበሩ እንዴ? ወደ ሞት ቅጣት የሚያደርስ ያህል
አንድ ጊዜም ቢሆን በጦር በምናምን ነገር አይደለም የሚያምነው። የሚያምነው በሰላም የምንጣላበትን ነገር ጠረጴዛ ላይ ቁጭ ብለን ውሳኔ መወሰን አለብን ነው የሚለው። እኔም በዛ ነው የምስማማው።
ዋሽንግተን ዲሲ ላይ በዓለም ባንክ በመጣኔ ሀብት ባለሙያነት ያገለገሉትና አሁን ጡረታ ላይ የሚገኙት ዶክተር ስዩም ሰለሞን አቶ ሰለሞን በቀለን በቅርብና ከልጅነት አንስቶ ያውቋቸዋል። የቀጠለውን የጋራ ፖለቲካ እንቅስቃሴና ተሳትፏቸውንም በስፋት አጫውተውኛል። አቶ ዳንኤል ምርዕ ደግሞ ከና አቶ ሰለሞን ባልንጀሮች አንዱ ናቸው። ከሰላሳ ዓመታት በላይ ይተዋወቃሉ። በየአርቡም እየተገናኙ ከሚጫወቱ እቁብ ከሚጠጡ ጓደኞች አንዱ ናቸው።
አንዳንዶቻችንም ታክሲ እንነዳ ነበር፣ አንዳንዶቻችንም የመንግስት ስራ እንሰራ ነበር፣ አንዳንዶቻችን የራሳችን ንግድ ነበረን። እና ስንገናኝ ግን ያንን ሁሉ ትተን ለመዝናናትና ያለንን ፍራስትሬሽን ወደ ኋላ እንትን ለማለግ ነበር። እና ሰለሞን ወዝ ዋን ኦፍ አስ እኛ ጋር ሲመጣ የሀብት የትልቅ ሰውነት ካባውን አስቀምጦ ነው የሚመጣው። እኛ ጋር በሚገናኝበት ጊዜ በእኛ ደረጃ ነው። ቢሉም ሲመጣ እኩል ተካፍለን ነው። ተጫዋጮህን ተሰዳድበን ነበር የምንሳሳቀው እና ያንን በጣም ኢንጆይ እያደረግ ነበር።
የእንደዚህ አይነት ስብስብ አይነት ሰው ነበሩ አቶ ሰለሞን?
በጣም በጣም ሰለሞን ሰው አክባሪ፣ ሰውን ራሱን ከሚያገኘው ሰው ጋራ ዝቅ አድርጎ የሚደራደር ሰው ነው። ሰለሞን ራሱን ከፍ አድርጎ የአብሮት ያለውን ሰው ዝቅ አድርጎ የሚያይ ሰው አይደለም እኔ እስከማውቀው ድረስ። እና በዛ ረገድ ነው 30 ዓመት ሙሉ እየተገናኘን ስንጫወት ደስ ብሎን በናፍቆት ነበር የሚጠብቀው የአርቡን ምሽት።
ጨዋታ ያውቁ ነበረ ለመሆኑ?
አዎ በጣም በጣም ያውቃሉ። ብዙ ኤክስፒሪየንስ የነበረው ሰው ነው። ብዙ ያሳለፈ ሰው ነው እና ብዙ ጊዜ እሱና ዶክተር ስዩም ሰለሞን በእድሜ የሚመጣጠኑ ሰዎች ነበሩ እና ድሮ ኢትዮጵያ አለማያ እሱ ኮሜርስ በነበረበት ጊዜ አንዳንዴ ያደርጉት የነበረ የቀልድ ጊዜያቸውን ሲያወሩን በጣም ደስ የሚል ጊዜ ነበር የምናሳልፈው።
አቶ ዳንኤል ያጫወቱኝ ብዙ ቁም ነገሮች አሉ። በዚህ ቅንብር ውስጥ ከየሰው አንደበት የምትሰሟቸው ገጸ ብዙ ሰው ሰለሞን በቀለ እጆቻቸው ሐሳባቸውና አካላቸውም ብዙ ቦታ አለ። የከበደውን ቀድመን አይተን ደግሞ ወደ ሰብአዊ፣ ማህበራዊ፣ የንግዱና የመሳሰሉ ብዙ እሴትና ዋጋ ያላቸው ተግባሮቻቸውን ዘልቃለን። አቶ ሰለሞን በኢህአደግ አስተዳደርና በመብቶች አያያዙ ላይ የመረረ ቅሬታ ከነበራቸው ሰዎች አንዱ ነበሩ። በዚህም በተለያዩ ደረጃዎች በግልም ድጋፍ በማደራጀትም ሰፊ እንቅስቃሴ የነበራቸው ሰው እንደነበሩ ወዳጆቻቸውና ቤተሰቦቻቸው ይናገራሉ። ዶክተር ስዩም ሰለሞን አንዱን አጋጣሚ እንዲህ ያስታውሳሉ።
አቶ ሰለሞን የቅንጅትን ትግል በመናካሄድበት ጊዜ ዋሽንግተን ዲሲ በሚገኘው ኮንቬንሽን ሴንተር ገንዘብ እርዳታ ለማግኘት ዝግጅት አድርጎ ብዙ ሕዝብ የነበረበት እንዲሁም ዶክተር ብርሃኑ ነጋም ከኢትዮጵያ መጥቶ ስለነበረ ተካፋይ እንዲሆን አድርገን እሱም ንግግር አድርጎ ስብሰባ አድርገን ነበር። ይሄ እንግዲህ የቅንጅት አባላት ገና አልታሰሩም ነበር እና ምርጫው ግን ተደርጓል እና ቅንጅትም አዲስ አበባን አሸንፈን ነበር። አሁን ያንን ገንዘብ ከሰበሰብን በኋላ ሰለሞን ይሄንን ገንዘብ በራሱ ነው፣ በቅንጅት አይደለም ፋንድሬዚንጉን ያካሄደው። ይሄንን ገንዘብ እኔ ለቅንጅት ይዤ የምመጣው ሎቢስት መቅጠር አለብን፣ ለዛ ነው ገንዘቡን መጠቀም እንፈልገው ብለዋል።
አዎ ሎቢስት ማለት የፖለቲካ አግባቢ ማለት ነው።
የፖለቲካ አግባቢና ጉዳይ አስፈጻሚ እና ይህ ሲደረግልን የሩዲ ጁሊያኒ ካምፓኒ የታወቀ ሎቢስት የሪፐብሊካን ፓርቲ መንበር የሆኑ አሁንም የፕሬዚዳንት ትራምፕ ሊጋል አድቫይዘር የሆኑት የእሳቸው ካምፓኒ የእሳቸውን ካምፓኒ አስተዋውቀውን ከነሱ ጋራ ያሏቸው ምሁራንና ሎቢስቶች የምንላቸው አዋቂዎች ናቸው። ግማሾቹ ድሮ ኮንግረስሜን የነበሩ ህጉን በደንብ አድርገው የሚያውቁ ስለሆነ በደስታ ተቀበሉት። መጀመሪያ የሂውማን ራይትስ ቢል ነበር ኮንግረስማን ስሚዝ ያዘጋጁት የነበረው። ሎቢስቶቹ አዋቂዎቹ እንደውም የቴክሳስ ኮንግረስማን የነበሩ ሪታየር ያደረጉ ነበሩ። ኃላፊነቱን እሳቸው ወስደው ከኮንግረስማን ስሚዝ ጋራ ቁጭ ብለው ከድራፍት ከረቂቅ ስቴጅ እስከ መጨረሻ ድረስ ታትሞ እስኪወጣ ድረስ አብረው ሰሩ።
ይሄ ማለት HR 2005
2005 ይወጣው።
እሺ።
ያ ቢል ህጋዊ እንዲሆን ተደረገልን። ይሄንን ባደረግንበት ጊዜ ወደ ኡትሬክት ሄደን ነበር። ኡትሬክት ሄደን ከተመለስንም በኋላ አብረውን ይሄዱትን ኦነግንም ሆነ ዋሽንግተን ለመምጣት የቻሉትን በሞላ ይዘን ስቴት ዲፓርትመንት ወስደን ከአምባሳደር ያማሞቶ እዛን ጊዜ ኢስት አፍሪካ ክፍል ኃላፊ ነበሩ። ውጭ ጉዳይ መስሪያ ቤት እሳቸው ጋር ሄደን ተገናኝተን ሀሳባችንን ከተወያየን በኋላ ጥሩ ሀሳብ ነው እኛም እንከታተለዋለን ብለው ተስፋ ሰጥተውን እንደገና ለውቢስቶቻችንን ጠይቀን የጁሊያኒን ካምፓኒ ዋይት ሃውስ ሚቲንግ እንዲደረግልን ብለን ይህንንም ተከታትለው ዌስት ዊንግ ከዋይት ሃውስ ቺፍ ካውንስል ጋር ስብሰባ ቀጠሮ ተደርጓልን። አቶ ሰለሞንና እኔ ሄደን ያደረግነውን የሰላም ውይይት እንዲፈጠር ኢትዮጵያ ውስጥ እንድንሰበሰብ በቅድሚያ የተናገርኩት ሆላንድ የተስማማንበትን ነገር ስፖንሰር አግኝተን ኢትዮጵያ ህዝብ ላይ ስብሰባ እንዲደረግልን እንዲረዱን ጠየቅን። ካውንስሉም በጣም ጥሩ ሀሳብ ነው እኛም ሰላም ነው የምንፈልገው ብለዋል።
ይሁን እንጂ ያ ጥረት በተለያዩ የውስጥም የውጭም ምክንያቶች በወቅቱ እንዳሰቡት ዳር አይደረስ እንጂ የአቶ ሰለሞን የዲሞክራሲና የፍትህ ጥማት የፖለቲካን ቅስቀሳዎችን ያለመታከት ወደ መደገፍ ጠልቀው እንዲገቡ አድርጓቸዋል። ታናሽ ወንድማቸው ቀድሞ በኢትዮጵያ የማስተዋወቂያ ምክትል ሚኒስትርነት ደረጃ ድረስ ያገለገሉት አቶ መርዕድ በቀለ ባጭሩ ገረፍ ገረፍ ያደረጉልኝ ታሪክ አለ።
አገሩን በጣም ይወዳል፣ ወገኖችን በጣም ይወዳል። በኢትዮጵያ ውስጥ የነበረውን ዘር ተኮር ስርዓት በጣም ያንገበግበው በጣም ይቆጨው ነው። እንዴት አንድ ኢትዮጵያዊ እንዴት አንድ ሰው የመናገር መብቱ ይነፈጋል? እንደዚህ ነው በማለት ሲተነሳ እንዴት እስር ቤት ይጣላል? እንዴት የመከራ ይደርስበታል? ያለ በጣም ይናደድ ነበር፣ ይቆጨው ነበር። በዚህም አኳያ ከአሉት የፖለቲካ ቡድኖች በወቅቱ ከነበሩት ተቃዋሚ ወይም ተፎካካሪ ቡድኖች ጋራ በተለያየ መልኩ የተለያየ አስተዋጽኦ ሲያደርግ ነበረ። ላቢስቶች ከመቅጠር አኳያ፣ ቡድኖች እንዲቀራረቡ ከማድረግ አኳያ የተለያዩ ቡድኖች እና በአውሮፓ መካከለኛው ምስራቅ እንደዚህ እየተዘዋወረ ከፍተኛ ጥረት አድርጓል። ትንሽ ቅር የሚለው ጥሩ አይደለም ሞት ለማንም፣ ግን የሰው ልጅ ደግሞ ወዳጅ የማይወዱት ወዳጅ ነው ሞት። የሞት ደግሞ የሚጸጽት አለ። ሰለሞን እንደ ሀገሩን 35 ዓመት እንደዚህ ሆነዋል። እንግዲህ ከወጣ 35 ዓመቱ ነው። በሞት ጊዜ ነው የሄደው 84 ዓመተ ምህረት ለመጨረሻ ጊዜ እና ሲሻለው አብረን እንሄዳለን ተባብለን ስንጨዋወት ነበር። ለዛ ሳይበቃ በሚሄዱት ትንሽ ያሳዝነኛል። የእግዚአብሔር ፈቃድ ነው፣ ማንም ይቀር የለም። የቅደም ተከተል ጉዳይ ሆነና ነው እንጂ ሰለሞን ግን በእውነቱ የኢትዮጵያን ትንሣኤ አይቶታል። በዛ በአንድ በኩል እረካለሁ።
እንዴት ነበረ እስቲ እሱን ትንሽ ዘርዘር አድርገው ይንገሩኝና አቶ መርዕድ የለውጡን ሁኔታ በደንብ ይገነዘቡ ነበር? በደንብ ይከታተሉ ነበረ?
በደንብ ይከታተል ነበር።
ምን ይሉ ነበር?
በየዕለቱ የሚደረገውን እንቅስቃሴ ቁጭ ብሎ እዛ በቴሌቪዥን ይከታተል ነበር። መከታተል ብቻ ሳይሆን እንወያይም ነበር። የመጨረሻ ቀናቶቹ የደከመ በመጣበት ጊዜ እዛን ጊዜ ብቻ አቆመ እንጂ ያም ቢሆን ማዳመጡና መከታተሉን አልተውም ነበረ። በየቀኑ ይከታተል ነበር። እነ ዶክተር አብይ በመጡ ጊዜ ሁሉ እዚህም አሜሪካ ነገር በመጡበት ጊዜ ሁሉ እንነጋገር ነበር። ልክ እንደ ድሮ የድሮ ሰለሞን ሆኖ በዚህ በሀገር ጉዳይ ሲመጣ የድሮ ሰለሞን ሆኖ በደንብ እንጓይ ነበር። እያንዳንዱን እንቅስቃሴ ይከታተል ነበር። እነዚህ ነው እሱም በመስማቱና በማየቱ ትንሣኤ አሁን መጀመሩን ማየቱ በአንድ በኩል ደስ ይለኛል። በሌላ በኩል ያችን ሀገር ረግጧት ይሆን ኖሮ ደግሞ ደስታ የተሟላ ይሆን ነበር።
አቶ ሰለሞን በቀለ አነሳሳቸው ፖለቲካ አይደለም፣ ይልቅ የተዋጣላቸውና የተሳካላቸው ነጋዴ ናቸው፣ በጎ አድራጊም ናቸው። ይሁን እንጂ ወደ ፖለቲካ ድጋፉ ዓለም የገቡም ጊዜ ያሰቡትን ለማሳካት ያንኑ ያህል ብርቱ ነበሩ። ጓደኛቸውና ጓዳቸው ዶክተር ስዩም እንደሚሉት ፖለቲካው ዓለም ውስጥ አብረው የገቡት አብረውም የዘለቁት ዶክተር ስዩም ታሪኩን በስፋት አጫውተውኛል። ይህ ታሪክ ከሞላ ጎደል የአቶ ሰለሞንና የጓደኞቻቸውን ማንነት የሚያንጸባርቅ ብቻ ሳይሆን የአንድ ወቅትን የኢትዮጵያ ታሪክም ይዘግባል። የፖለቲካ ተሳትፏቸው ታሪክ የሠራና ሰፊ እልህ አስጨራሽም እንደነበር የዶክተር ስዩም ሰለሞን ትውስታ ይናገራል። በጊዜ ጥበት ምክንያት እዚህ አየር ላይ ያልተነገረው ሁሉ ግን ዌብና ፌስቡክ ገጻችን ላይ አለላችሁ። አቶ ሰለሞን በቀለ በፖለቲካው ውስጥ እንደ ቀስቃሽም እንደ ደጋፊም ድንገት ገብተውበት ኖሩበት እንጂ ለፖለቲካ አልተወለዱም። ይልቅ እርሳቸው ደም ስጋና አጥንታቸው ንግድ 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 ነው። ከፍተኛ ትምህርታቸውን የጀመሩት በአዲስ አበባ ንግድ ሥራ ኮሌጅ ነው። ከዚያ በሥራ አመራር ተመረቁ። ወዲያውም ኢትዮጵያ አየር መንገድ ተቀጥረው በበረራ ክፍሉ ውስጥ ለሶስት ዓመታት አገለገሉ። ከዚያም ከፍተኛ ትምህርታቸውን ለመቀጠል ወደ አሜሪካ ዘልቀው ያሰቡትን አሳኩና ከክላርክ አትላንታ ዩኒቨርሲቲ በአውሮፓ የዘመን አቆጣጠር በ1971 ዓመተ ምህረት በንግድ ሥራ አመራር የመጀመሪያ ዲግሪያቸውን በከፍተኛ ማዕረግ ያዙ። ከዚያም ሁለት ያገለገሉ መኪኖችን በ2000 ዶላር ገዝተው የታክሲ አገልግሎት መስጠት ጀመሩና ከሁለት ዓመታት በኋላ የሎ ካብ የሚባል 5 ታክሲዎች የነበሩትን ኩባንያ ገዙ። በመጪዎቹ 2 ዓመታት ውስጥ የሎ ካብ ባለ 95 ታክሲ በአትላንታ ግዙፉ የታክሲ ኩባንያ ሆነ። እስከዛሬም ያንን ደረጃውን የነጠቀው የለም። ይሁን እንጂ አቶ ሰሎሞን ከታክሲ ሥራው ጋር የታክሲ የመድን ዋስትና መጀመር ከሌሎች የኢንሹራንስ ኩባንያዎች ብዝበዛ ያድናል የሚል እምነት አደረባቸውና ለራሳቸውም ለሌሎች ባለ ታክሲዎችም የተረፉ የመድን ዋስትና ሰጪ ሆኑ። ይህ ከሕይወት ከገንዘብ ከንብረት ጋር በቀጥታ የሚገናኝ ሥራቸው ታዲያ ሕግን ማወቅ እንዳለባቸው አስገነዘባቸውና ወደ ጆን ማርሻል ትምህርት ቤት ገብተው በሕግ ዶክትሬት ዲግሪያቸውን በ1983 ዓመተ ምህረት ሰሩ በአውሮፓ የዘመን አቆጣጠር። ወንድማቸው አቶ መርዕድ እንዳጫወቱኝ ዳኛ የነበሩት አባታቸው አንድም የኔን ፈለግ የሚከተል ልጅ ሳላፈራ ቀረሁ እያሉ ያሰሙት የነበረ ጸጸት አበቃ። ለመሆኑ ትምህርታቸው፣ ልምዳቸው፣ ግንኙነቶቻቸው አቶ ሰሎሞን የተሳለጡና ንቁ ነጋዴ እንዲሆኑ አግዘዋቸዋል? አቶ መርዕድ
እንደሞልቷል። አዎ፣ እዚህ ከመጣ ጊዜ ጀምሮ እንግዲህ በአውሮፓ አቆጣጠር ከ76 ዓመተ ምህረት ጀምሮ ነው። 76 አየር መንገድ ለቀቀ። ወዲያውኑ እንደለቀቀ ነው ወደዚህ የመጣው እና መጀመሪያ መጣው ፍሎሪዳ የክስታችን ልጅ የንግባል በፈቃደ ብዙ ነው የሚባል አለ እሱ ጋር ነው መጀመሪያ መጣ። ከዛ በኋላ ነው ወደ አትላንታ የመጣው። አትላንታ ሲመጣ የመጀመሪያው ኢትዮጵያዊ ነበረ። ብዙዎች እንደምርስ እሱም እንደሚለው እንዳ ያው ትምህርቱን ቀጠለ እና በኢኮኖሚክስ ዲግሪን አገኘ። ከዛ እሱንም ወደ ከፍተኛ ደረጃ ለመድረስ አስቦ ነበር፣ ግን በመካከሉ 2 ዓመት እንደዚህ እንደተማረ ለፒኤችዲው ሲያጠና እያለ ወደ ንግድ ስራው የግል ስራው አዘ ነበር እና የንግድ ስራውን ሀ ብሎ ጀመረ። እዛ እንዳለ አንድ አፓርትመንት ያስተዳድር ነበር ሰለሞን በትርፍ ሰዓቱ እሱን ያስተዳዳሪ ሆነ ይሰራ ነበር እየተማረ። ከዛ ነው እንዲሁ የሰለሞን ማንነት የሰለሞን ባህሪያት የተጀመረው። በነገራችን ላይ የቀብሩ ስነ ስርዓት ላይ የማላቃቸው ሰዎች የማላቀውን ነገር ነው እየመጡ የነገሩኝ እና ቅድም እንዳልኩት ሰለሞንን አላቀውም ነበር ብዬ ያልኩት ያን ሁሉ በጎ ምግባር ይሰራ የነበረ ልጅ ነው። በመጽሐፉ ቀኝ እጅ የሚሰራውን ግራ እንዳያይ የሚለውን ደግሞ በተግባር ተረጎመ። እሱ ነው ሰርቶ መስራቱን የማይናገር ይህን አደረግ ብሎ የማይል ነው እና አሁን የምሰማቸው ነገሮች በሙሉ አጫውቶኝ አይደለም፣ አልፎ አልፎ በጨዋታ መሀል አንዳንድ ሰዎች እንዲህ ሲያነሱ ልሱ ጠይቀው በዛ ነው እንጂ ሆን ብሎ እሱ ለአንድ ወይ ሁለት ነገሮች ና የጠቃቀሰልኝ ተረፈ ሰዎች ሲናገሩ የምሰማቸው ናቸው። እና ብዙ ኢትዮጵያኖችን እዛ አፓርትመንት ውስጥ ሲሆን በነጻ ለዛ በአነስተኛ ክፍያ እየሰሩ እንዲከፍሉ እና ትምህርታቸው እንዲከታተሉ ያደርገናል። ከቤተሰብ ጀምሮ የውጭም ኢትዮጵያኖች ወገኖች ነው። ስራ አለም ላይም እንደዚሁ ነበር። ታክሲ ኩባንያውን ከከፈተ በኋላ ሲፒኤምሲ የሚባል መዳሊያ ነገር ነው፣ እሱን በነጻ ወይንም በግማሽ ክፍያ ወይንም ቀስ እያሉ እንዲከፍሉ እየሰጣቸው ኢንሹራንሱም አንድ ወር ሲከፍል አንድ ወር ሲምራቸው እንደዚህ አድርገው ራሳቸውን እየረዱ ዛሬ አንቱ የተባሉ ብዙ ወገኖች አሉ። የግል ስራቸውን ለማቋቋም ለሚፈልጉ ኢትዮጵያኖች ከሀሳብ ጀምሮ ገንዘብ፣ የሰለሞን እጅ ያልገባበት መንደር የለም፣ ያልደረሰበት ወገን የለም። በእውነቱ
እስቲ ወዳነሱልኝ ወደ ታክሲ ኩባንያ ዞር ልበልና ምናልባት ያጫወቱት ነገር ካለ የሚያውቁት ካለ ምን አሳሰባቸውና ወደ ታክሲ ንግድ ገቡ?
እውነት ግን ነው አጫውቶኛል። ያሳሰበው ምንድን ነው? ትምህርት ቤት እያለ አውሮፕላን ማረፊያ ዘመን ሊቀበል ይሄዳል። ዘመድ ወዳጅ አላቅም መፈሳሁት ሲቀበል ሲሄድ ሁለት ሴቶች ልጆች ወደ ከተማ ለመሄድ መሽቷል መኪና አጥተው ሲጨነቁ ያያል እና እነሱን እኔ ወስዳችኋለሁ ይልና አብሮ ያጨናንቅና የዛን ጊዜ የሆነች አንዲት መኪና ነበረች ይመስለኛል ይጭንና ይመጣል። ሲመጣ እነኚህ ልጆች እንክፈል ይሉታል። ኖ ኖ ኢትዮጵያዊ እንኳን ኢትዮጵያ ሆናችሁ ሌላም እንኳን ብትሆኑ አላስከፍልም ግድ የለም በዚህ በጨለማ ደግሞ እንደው ደስ ይለኛል እንደው ለእናንተ እርዳታ ማድረግ ይላችኋል በዚህ ላያያሉ የነኚህ ሁለት ልጆች በዛ በመሽት መከራ ውስጥ ጭንቁስ መሆን የሱ እርዳታ መስጠት እነሱ ደግሞ ካልከፈልንህ ብለው መጨቃጨቅ የዛችን የታክሲዋን ቢዝነስ ልጅን ነገር ንግድ ላይ ባውላት ጥቅም ታገኛለች አይደለም እንዴ በዚህ አይነት የሚል አስተሳሰብ ግምት እንዳደረበት አጫውቶኛል
እንግዲህ ይሄ ነው የልጅነት የዛ ያማሃ ደስታ ልምድ ውጤት ምንጭ ማለት ነው
በቃ ያማሃ ደስታ የነበረው ንብረትን የማፍራት የግል ስራን የመስራት እንደዚህ ማለት አትላንታ ኤርፖርት ደግሞ የነኚህ ልጆች ሁኔታ በዛ መልክ መምጣት ወደ ግል ስራው የሚሄድ መንፈሱን አጠናከረው የነምገም
ንጋዴ ለመሆን ንጋዴ ሆኖ መፈጠር ያስፈልጋል ብያለሁ ብዙ ሰው ይላል አቶ ሰለሞን በቀለ ግን ለዚህ የቆሙ የህይወት ምስክር ይመስላሉ የልጅነታቸውን ታሪክ አስተውሉ እንዲያውም የህፃንነት ልበል አቶ መረድ ስላማህ ደስታ ያጫውቱኝ እስኪ
አማህ ደስታ እንግዲህ በዛን ጊዜ ከነበሩት ትምህርት ቤቶች በጣም የተለየ ብዬ ነው የምገምተው እንዴት ነው ከክፍሎቹ በስተጀርባ ሰፊ ሜዳ አለ ሰፊ ቦታ አለ ያ ሰፊ ቦታ ለተማሪዎቹ 5 በ4 ወይም 6 በ3 የምትሆን መደብ እየተሸነሸነ ይሰጣል በነገራችን ለአማህ ደስታ በዛን ጊዜ የነበሩት ሊበልጡ ይችላሉ ግን 12 የሚኒስቴር መስሪያ ቤቶች በአምሳያነት ማደሳ በተማሪዎች ማዕከል ነበር ማለት የውጭ ጉዳይ ሚኒስቴር ነበር ጤና ጥበቃ ሚኒስቴር ነበር የገንዘብ ሚኒስቴር ነበር እነኚህ ሚኒስትሮችና ተማሪዎች እየተወዳደሩ በግልጽ ንግግር ያደርጉ እየተወዳደሩ የእያንዳንዱ መስሪያ ቤት ኃላፊ ሆኖ ነበር
እርስ በራሳችሁ ማለት አምሳያ የሆነ ተቋም መስረታችሁ ማለት ነው
ተቋም አሁን ተማሪዎቹ የስራን ባህሪ እንዲለምዱ በሚል መልክ አቶ ዘሻ በዛ ጽጌ ይባላል ዳይሬክተሩ አሁን የጤና ጥበቃ ሚኒስትሩ ስራው ምንድነው ጧጧት እንሰልፋለን ባንዲራ ለመስቀል እንግዲህ ክፍል ከመግባታችን በፊት እያንዳንዱ ተማሪ በሰልፍ እየሄደ የጤና ጥበቃ ሚኒስትሩና ከሱ ጋር ጓደኞቹ ሆነው እያንዳንዳችን ጥፍር ዘርግተን እናሳያለን ጥፍራችንን እዛ ውስጥ ቆሻሻ አለ ያልተቆረጠ ጥፍር አለ ያደገ ጥፍር አለ ካለን እንወጣለን ራሳችን ቅጫምና ቅማል ይመረምራል ኮሌታችን ያዩና የኮሌታችን እድፍ አለው የለውም እያሉ ይመረምራሉ የጤና ጥበቃ ሚኒስትር ስራ ይሄ ነው የውጭ ጉዳይ ሚኒስትር ደግሞ ከውጭ ትምህርት ቤቶች ጋር ተማሪዎችን ማገናኘት የግብርና ሚኒስቴር እንግዲህ ስንመጣ ግብርና ሚኒስቴር ነው ቅድም እንዳልኩት መደብ ያቺ መደብ ለሚፈልግ ተማሪ ሰጥቷል እዛ መደብ ላይ የጓሮ አትክልት እንተክላለን
የርካ ጊዜ ማለት ነው
አዎ ጎመን ካሮት ቃሪያ ቲማቲም ጥቅል ጎመን እነኚህን ዘሮች ይሰጡናል ያንን ዘራለን እንኮተኩታለን እናርማለን እናጠጣለን በሚደርስበት ጊዜ ያንን እየሰበሰብን ወስተን ሁላችንም ለየቤተሰቦቻችን ለወላጆቻችን ነው የምንሰጠው ሰለሞን እንግዲህ ቀደም ብሎ ያቺ መደብ አለችው በዛች የሚያገኛትን ቲማቲም ቃሪያ የሚያመርታትን እየወሰደ ለማማ ይሰጣል ለማማም እንግዲህ ገበያው እስከሚሸጠው እጥፍ ዋጋ ልጅ ስለሆነ ለመርዳት እየተባለ ይሰጠዋል አሁን ሲያጫውተኝ ሰለሞን አጠገቡ ኮሰስ ያለ መደብ ሲያገኝ ወይንም በደንብ ያልተያዘ መደብ ሲያገኝ ወይንም ገንዘብ የቸገረው ልጅ ተማሪ ካለ ኮርስ ተማሪ ገንዘብ የሚደላው ተማሪ የለም በርግጥ ግን ገንዘብ የሚፈልግ ተማሪ ካለ ያን መደብ ይገዛዋል ሰለሞን ጎን ያለው የሚመራቅ ብሎ ያለው መደብ ይገዛል ለሮቻችን አንድ መደብ ሲኖረን ሰለሞን 2-3 መደብ ቢኖረን ነበር ወስዶ የሚሸጠው ቲማቲም ቃሪያምን እሷ ነገረች እንግዲህ እንደው ለዚህ ለግል ስራ ለቢዝነስ አእምሮ ውስጥ እንደው ቀር ተቀረጸበት ተጸነሰበት ምለው እንደው ወደ ኋላ ሄጄ ሳየው ከልጅነት ጀምሮ እንዲህ አይነት መንፈስ እንዲህ አይነት አላማ ነበረው አስባለሁ
አቶ ሰለሞን ወንድሞቻቸውና እህቶቻቸው ሁሉ ተወልደው ያደጉት ቀጨኔ ነው
ቀጨኔ ወታን በጣም ነው የሚወደው ቀጨኔን ብዙ ተስተዋጭ አሉ ቀጨኔ
ጆ ሰፈር ነው
ግባ ጋራ ተከትለን አው ልጆች ሆነን በተለይ ፋሲካ ስነ ለሊስ እናደር አባታችን እግር ስር ነው የምንሆነው ተንሱ በሚባልበት ጊዜ በመቋሚያ ለዛ በእግራቸው ተነሱ እኛ እንቅልፍ ይዘናል እንግዲህ እዛች ሆነን እና ብዙ ተስተዋጭ አሉ ሰፈሩ የተከበሩ ሰዎች እዛን ጊዜ ከበሮ አመታታቸው የጽናጽን አያያዛቸው እሱ ይመስጠው ነበር እና አሁን ካደገ በኋላ ስንጫወት አቶ ከሬ ትዝ ይልሃል አቶ ከሬ ብላታ ከሬ ትዝ ይልሃል ደጃማች ከሬ ትዝ ይልሃል እያለ እነሱን ጥሩ ያስታውሳል እዛ ነው ያደግ ነው
ምናልባት እንግዲህ ከዛው ተያይዞ ይሆናል እዚህ ሜሪላንድ ዋሽንግተን ዲሲ አቅራቢያ ያለውን ደብረገነት መድኃኔዓለም ቤተክርስቲያን ከቆረቆሩት ሰዎች እያገዙም እየደገፉም ከቆዩ ሰዎች አንዱ ነበሩ አቶ ሰለሞን ምናልባት ከዛው ተያይዞ ይሆን
ጥሩ አገናኘው እኔ በዛ መከላያየሁትም ነበር ልክ ነው እና አሁን እንዳልኩ በጣም ቀጨኔ ትዝታለው በጣም ይወዳል። አንድ ጓደኛ አለው ኒውዮርክ ነው የሚኖረው፣ ግን አሁን ለተወሰነ ስራ ጉዳይ ኢትዮጵያ ሄደዋል እና ጴጥሮስ አክሊሉ ይባላል። እሱ የቀጨሬን ነገር ስለሚወድ ሰለሞን እባክን የክርስትና ስሙ ስጠኝና እንደ ስሙን ላስጠራ ብሎ ሰጥቼው ሳምንቱን ሙሉ ስሙ ሲጠራ ነበረ ብሎ ነግሮኛል። እና ለሱም አጫውቶታል የቀጨሬን ነገር እና እንዳልከው መሰረት ነው ያነበር ለማለት እችላለሁ።
እንግዲህ የመድኃኔዓለም ነገር ከተነሳ አይቀር ከአቶ ሰሎሞን ንቁ የማህበረሰብ ተሳትፎች አንዱ አብያተ ክርስቲያንን ማገዝ ነው። ከአትላንታ ሳህሊተ ምህረት መስራቾች አንዱ የመሆናቸውን ያህል ዋሽንግተን አቅራቢያም የሚገኘው ደብረገነት መድኃኔዓለም ቤተክርስቲያንም የእርሳቸውና አብረዋቸው የነበሩ ሰዎች ጥረት ውጤት ነው።
እኔ ንጋቱ ጥላሁን እባላለሁ። በዛን ጊዜ ከአቶ ሰለሞን ጋር በየጊዜው በምንገናኝበት ጊዜ የደብረገነት መድኃኔዓለም ቤተክርስቲያን የአስተዳደር ቦርድ ሊቀመንበር ነበር። በዛ ምክንያት በየጊዜው አነጋግራቸው ነበር አቶ ሰለሞንን እና የቤተክርስቲያናችን ትልቅ አውታር የሆኑ የሚያኮሩ ወገናችን ናቸው።
የአቶ ሰለሞን በቀለ የድጋፍ እጆች እስከ በጎ አድራጎት ድርጅቶችና ግለሰቦችም ይዘልቃል። አቶ መርዕድ በቀለ አልፎ አልፎ ነካክተውልኛል። የኢትዮጵያን ባህልና ቅርስ በዋሽንግተን ዲሲ፣ በሌሎችም የአሜሪካ ግዛቶች፣ በካናዳና በአውሮፓም ላለፉት ሦስት አስርት ዓመታት ሲያስተዋውቅ ሲያከብር የኖረው የጣይቱ የባህል ማዕከል መሥራችና መሪ ዓለም ፀሐይ ወዳጆ ስለ አቶ ሰሎሞን በቀለ ተግባራት እኔም እማኝ ነኝ ብላኛለች። የተከበራችሁ አድማጮች፣ እጅግ ብዙ ሰዎችን ያነጋገርኩት በብዙ ጉዳዮች ላይ አቶ ሰለሞን በቀለን በሚመለከት በሌላ ዝግጅት ይዤላችሁ መለሳለሁ። ዌብሳይታችንና ፌስቡክ ገጻችንም ሙሉ ታሪክ ሰፍሯል። ወደ ተከታዩ ዘገባ እንለፍ።
ዓመታዊው የዓለም ኢኮኖሚ መድረክ የተከፈተው የንግድ ንትርክ፣ የብሪታንያ ከአውሮፓ ህብረት መውጣትና የኢኮኖሚ እድገት ማዝገም ስጋት ባሳደረበት ወቅት ነው ስትል የአሜሪካ ድምፅ ዘጋቢ ማርያማ ዲያሎ ባጠናቀረችው ዘገባ ጠቅሳለች። አዳነች ፍሳዬ ታቀርበዋለች።
3000 የሚሆኑ ነጋዴዎች፣ የመንግሥት መሪዎችና ሌሎች ዜጎች በያዝነው ሳምንት በስዊዘርላንድ ዳቮስ ከተማ በመካሄድ ላይ ባለው ጉባኤ እየተሳተፉ ናቸው። የዓለም ኢኮኖሚውን መድረክ የመሠረቱት ዋናው ሊቀመንበሩ ክላውስ ሽዋብ የዓለም ኢኮኖሚን ለማጠናከር ዓለም አቀፍ ትብብር እንደሚያስፈልግ አስገንዝበዋል። ከአስር ዓመታት በፊት በዓለም ደረጃ የኢኮኖሚ ቀውስ ከተከሰተበት ጊዜ አንስቶ አዝጋሚና ወጥ ያልሆነ ማገገም ነው የታየው።
በአንጻራዊ መልኩ በስስ የረጋ በረዶ ላይ እየተራመድን ይመስለኛል። ምክንያቱም በቅርቡ ታትሞ የወጣው በዓለም ደረጃ ስለሚንዣበበው አደጋ የቀረበውን ዘገባ ስናጤን በዓለም ኢኮኖሚ ላይ ብዙ አደጋዎች እንደ ተደቀኑ እናያለን። ስለሆነም ዓለም አቀፍ ትብብርን ማጠናከር በጣም ጠቃሚ ይመስለኛል። አሁን እዚህ ዳቦስ ማግኘት የምንፈልገው ይህንን ነው።
የዓለም የኢኮኖሚ መድረክ ያወጣው በዓለም ደረጃ ስለ ተደቀነው አደጋ የሚገልጸው ዘገባ በከፊልም ቢሆን በአበይት ኃይሎች መካከል ባሉት የመልክዓ ምድራዊና የፖለቲካ ውጥረቶች ምክንያት የኢኮኖሚ መዳከም ሊኖር እንደሚችል ያስጠነቅቃል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሚገኙባቸው በርካታ የዓለም መሪዎች በኢኮኖሚው መድረክ ጉባኤ አልተገኙም። ትራምፕ በሀገሪቱ ታሪክ ባልታየ ርዝመት ከፊል የመንግሥት መሥሪያ ቤቶች መዘጋትን አስመልክቶ በተጠመዱበት ወቅት ነውና። ይሁንና የውጭ ጉዳይ ሚኒስትራቸው ማይክ ፖምፔዮ በቪዲዮ በተደረገው ጉባኤ ከቻይና ጋር ስላለው የንግድ ንትርክ ተናግረዋል።
በሁለቱ አገሮቻችን መካከል የልዕለ ኃያላን ግጭት መኖሩ አይቀሬ ነው የሚሉ ሰዎች አሉ። እኛ ግን በዛ መልክ አናየውም። አብረን ለመስራት የምንችልባቸውን ቦታዎችን ነው ማግኘት የምንፈልገው።
በሁለቱም ሀገሮች መካከል ትብብር ሊኖር የሚችለው አንዳንድ ቅድመ ግዴታዎች ሲሟሉ ብቻ ነው በሚለው ላይ ፓምፖዮ ጫና አድርገዋል።
ነጻና ክፍት ባህሮች ሲኖሩ፣ ሀገሮች ዕቃዎቻቸውን በዓለም ዙሪያ ለማዘዋወር ሲችሉ፣ እያንዳንዳቸው ሀገራት ፍትሐዊና ግልጽነት ባለው ሁኔታ ለመወዳደር የሚያስችላቸው ፍትሐዊና የሁሉም መግባባት ያለበት የንግድ አሰራር ሲኖር ነው።
ሌላ በዳቦስ ጉባኤ ያልተገኙት መሪ የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ናቸው። በቅርቡ የብሪታንያን ከአውሮፓ ህብረት አወጣጥ ሂደት ያቀረቡት እቅድ ተቀባይነት ባለማግኘቱ የትምምን ድምጽ ቀርቦባቸው ማረፋቸው የሚታወስ ነው። የቃጭነት የቁፋሮና የመርከቦች ዝውውር ሴናፕ መሪ ካርል ጆሃን ሃግማን ታዲያ ስጋታቸውን ገልጸዋል።
የብሪታንያ ከአውሮፓ ህብረት መውጣት በከባድ ሁኔታ ከተከናወነ አብይ መሰናክሎች ሊያስከትል ይችላል። ለዚህ ለመዘጋጀትም በጣም ከባድ ይመስለኛል። ስለሆነም ሰዎች ወደ ልቦናቸው እንዲመለሱና አሁን በመናደርገው መልክ ለመቀጠል የሚያስችሉን መሪዎች እንዲኖሩን ተስፋ እናደርጋለን።
ኦክስፋም የተባለው የረድኤት ድርጅት በበኩሉ የኢኮኖሚ እድገት እያዘገመ መሆኑን ገልጾ በዓለም ደረጃ የገቢ መመጣጠን ያለመኖር ሁኔታ እየከፋ ሄዷል ሲል በዳቦስ የተሰበሰቡትን ልሂቃን አስጠንቅቋል።
ክቡራትና ክቡራን አድማጮች ዝግጅታችን ተጠናቀቀ። የትግርኛ ዝግጅት ይቀርባል። ደህና ደሩ።